ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ሁለተኛው ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከኛ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 20 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
በጎንደር ክፍለ ሀገር የሚገኘውና ከሱዳን ጋር የሚዋሰነው ነፍሶ ገበያ ወይም አልፋሽካ እየተባለ የሚጠራው ቦታ አሁንም ውጥረት ላይ መሆኑን እየተነገረ ነው። የወያኔ አገዛዝ ሰፋፊ የእርሻ ቦታዎችን ለሱዳን አሳልፎ መስጠቱ በየጊዜው የተነገረ ሲሆን የተሰጣቸው ቦታ ያልበቃቸው የሱዳን ገበሬዎች ከ500 ሺህ ሄክታር በላይ የሆነ መሬታችን ተወስዷል በማለት እንዲያርስ መልስላቸው በባለስልጣኖቻቸው አማካይነት እየጠየቁ መሆኑ ታውቋል። በቅርቡ የወያኔና የሱዳን ባለስልጣኖች ተገናኝተው መነጋገራቸው የሚታወቅ ሲሆን ስለዚህ ጉዳይ የተሰጠ መግለጫ ግን የለም። የወያኔ አገዛዝ ከዚህ በፊት እንዳደረገው ሁሉ በጉዳዩ ላይ መግለጫ ሳይሰጥ ቀስ በቀስ መሬቱን ለሱዳን ለማስረከብ እቅድ ያለው መሆኑን ውስጥ አዋቂ ምንጮች እየተናገሩ ይገኛሉ። 13 የሚሆኑ የሰብአዊ መብት ተከራካሪ ድርጅቶች ከግንቦት 9 ቀን እስከ ሰኔ 16 በጄኔቫ ከተማ በሚካሄደው ዓለም አቀፍ የሰብአዊ መብት ስብሰባ ላይ ተሳታፊ ለሚሆኑ የየሀገሩ ተወካዮች በኢትዮጵያ ውስጥ የወያኔ አገዛዝ እያካሄደ ስላለው የሰብአዊ መብት ረገጣ ጉዳይ የጋራ ደብዳቤ የጻፉ መሆናቸው ታውቋል። እነዚህ የሰብአዊ መብት ድርጅት ተቋማቶች በጻፉት ግልጽ ደብዳቤ በኢትዮጵያ በተለያዩ ቦታዎች በተካሄዱ ህዝባዊ አመጾች ወቅት በአገዛዙ ስለተፈጸሙ ግድያዎች ነጻና ገለልተኛ የሆነ መርማሪ አካል እንዲቋቋም ጠይቀዋል። የጋራው ደብዳቤ ዜጎች በሰላማዊ መንገድ ተቋማቸውን ስላሰሙ ብቻ በገፍ ተገድለዋል ካሉ በኋላ አስቸኳይ አዋጅ በማወጅና ተግባራዊ በማድረግ በሕገ መንግሥቱ የማይሻር መብታቸው ተገድቧል ብሏል። ኢትዮጵያ የዓለም አቀፉ የሰብአዊ መብት ኮሚሽን አባል ስለሆነች ኮሚሽኑ የሚወስነውን ሁሉ ማክበር ያለባት መሆኑን በማስታወስ ደብዳቤው ተሳታፊዎቹ የወያኔ አገዛዝ ተግባራዊ ማድረግ በሚገባው ተግባሮች ላይ ውሳኔ እንዲያስተላልፉም ጠይቀዋል። ከነዚህ መካከል አገዛዙ በዓለም አቀፍ ደረጃ በተውጣጡ አካሎች አማካይነት ነጻ ገለልተኛ ግልጽና ጥልቅ የሆነ ምርመራ መካሄዱን እንዲፈቅድ፣ የታሰሩ ጋዜጠኞችን፣ የሰብአዊ መብት ተከራካሪ መሆን የሚንቀሳቀሱ ዜጎችን፣ የፖለቲካ መሪዎችንና በሰላማዊ መንገድ በተቃውሞ ውስጥ ተሳታፊ የሆነ ወገኖችን በአስቸኳይ እንዲፈታ፣ ጥፋተኛ የተባሉ ካሉም የዓለም አቀፉ ህብረተሰብ በደነገገው የፍትህ ሂደት ጉዳያቸው እንዲታይ እንዲደረግ እና የፈረማቸው የዓለም አቀፍ ስምምነቶች እንዲያከብር የሚሉ ይገኙባቸዋል። አርብ ግንቦት 18 ቀን 2009 ዓ.ም ምረት የወያኔው የፌደራል ከፍተኛ ፍርድ ቤት የአዲስ ነገር ጋዜጣ አዘጋጅ ጌታቸው ሽፈራውን በአንድ ዓመት ተኩል እስራት እንዲቀጣ ወስኗል። ጌታቸው የታሰረው ታህሳስ 16 ቀን 2008 ዓ.ም ምረት ሲሆን እስካሁን የታሰረው ጊዜ የሚበቃው በመሆኑ ይፈታል ተብሎ ይጠበቃል። በሌላ ጊዜ በቢሾፍቱ የሬቻ ላይ የህዝብን በማነሳሳት ለግፊያ በመዳረግ የሰው ህይወት እንዲጠፋ አድርጋቸዋል የተባሉ ሁለት ሰዎች የወያኔ አገዛዝ ክስ የመሰረተባቸው መሆኑም ታውቋል። ቱፋ መልካ የተባለው ወጣት ማይክሮፎን በመንጠቅ ሲከሰስ፣ ከድር በዳሶ የተባለው ደግሞ በስልክ ቅስቀሳ አድርጋል ተብሎ ክስ ቀርቦበታል። ሰላማዊ ተቃውሞ ያስበረገገው የወያኔ አጋዚ ጦር በህዝቡ ላይ የሩምታ ተኩስ በመክፈትና በሄሊኮፕተር አስለቃሽ ጋዝና ጥይት በመተኮስ በመቶ የሚቆጠሩ የህዝብ ወገኖች በጥይት መግደሉና ፍርሃት እንዲፈጠርባቸው አድርጎ በሽሽት ገደል ውስጥ እንዲወድቁና ሕይወታቸው እንዲያልፍ ያደረገ መሆኑ ዓለም ያረጋገጠው በመሆኑ ክስ ሊመሰረትባቸው የሚገባው ትዛዙን የሰጡትና ተግባሩን የፈጸሙት የወያኔ ባለስልጣኖችና ወታደሮች ላይ ብቻ ነው የሚሉ ወገኖች በርካቶች ናቸው። ለድርቅና ሌሎች ሰብአዊ ጉዳዮች የአሜሪካ መንግስት ይሰጥ የነበረውን እርዳታ በ40 ከመቶ ለመቀነስ እቅድ ያለው መሆኑን የትራምፕ አስተዳደር በመግለጹ ጉዳዩ በዘረፋ ላይ የተሰማሩ ግብረሰናይ ድርጅቶችን ያሳሰበ መሆኑ ተገልጿል። ምንም እንኳን አስቸኳይ ለሆነው የምግብ እርዳታ ይደረግ የነበረው መጠን እንደማይቀንስ ቢነገርም ቅነሳው ድርቅንና ረሃብን ለመከላከል በሚካሄዱ ፕሮጀክቶች በመሆኑ ለሞት የሚዳረገው ህዝብ ቁጥር ይጨምራል ተብሎ ተሰግቷል። ከነዚህ መካከል በአሁኑ ወቅት በደቡብና በደቡብ ምስራቅ የሚገኙ በድርቅ በረሃ የሚሰቃዩት ኢትዮጵያውያን ይሆናሉ የሚል ግምትም ተሰጥቷል። በማዕከላዊ የግብጽ ግዛት በአውቶቡስ ውስጥ ሲጓዙ የነበሩ የኦርቶዶክስ ሃይማኖት ተከታዮች በነበሩ ዜጎች ላይ የታጠቁ ሰዎች ተኩስ ከፍተው 26 ሰዎች መገደላቸውና 25 ሰዎች ደግሞ መቁሰላቸው ታውቋል። እስካሁን ለግድያው ኃላፊነቱን የወሰደ ቡድን ባይኖርም ከዚህ በፊት በክርስቲያኖች ላይ ተደጋጋሚ ጥቃት ሲፈጽም የነበረውና ጥቃት ለመፈጸም ዝቶ የነበረው አይሲስ ሳይሆን እንዳልቀር ይገመታል። ከዚህ በፊት በአሌክሳንድሪያ ከተማ በሆሳና ቀን 2 ያጥፍቶ ጠፊ ቦምብ በማፈንዳት 46 ሰዎች መግደላቸው ሲታወቅ በታሳስ ወርም ሌላ አጥፍቶ ጠፊ የ29 ሰዎችን ህይወት ማጥፋቱ ይታወሳል። አርብ ዕለት የተገደሉት የክርስትና ሃይማኖት ተከታዮች ወደ ቅዱስ ሳሙኤል ገዳም ለጸሎት ሲሄዱ የነበሩ ምዕመናን ናቸው ተብሏል። አውቶቡሱን ያጀቡ ወታደሮች ጥቂት በመሆናቸው ከ8 እስከ 10 የሚገመቱ አጥቂዎች በድንገት ተኩስ ከፍተው ወታደሮችንና ተሳፋሪዎችን ገድለው ሊያመልጡ የቻሉ መሆናቸውም ተዘግቧል። በኡጋንዳ ፕሬዝዳንት አማካይነት በደቡብ ሱዳን መንግስትና በአማጽያን ድርጅቶች መካከል ሊካሄድ የነበረው ንግግር ስምምነት ላይ ሳይደረስ የተበተነ መሆኑ ተነግሯል። አንድ የስምምነት ሰነድ ተዘጋጅቶ የተሰራጨ ቢሆንም ከአማጽያን ድርጅቶች በኩል አንድም ድርጅት ፊርማውን ያላኖረ መሆኑም ታውቋል። ከሳምንት በፊት የደቡብ ሱዳን ፕሬዝዳንት ሳልቫኪር ለሁለተኛ ጊዜ የተኩስ አቁም ስምምነት እንዲደረግ ጥሪ ቢያስተላልፉ ጦርነቱ የቀጠለ መሆኑ ታውቋል። የደቡብ ሱዳን ዜጎች በአራቱም ማዕዘን በከፍተኛ ደረጃ እየተሰደዱ ሲሆን በአሁኑ ወቅት በብዛትና በፍጥነት በመሰደድ በኩል በዓለም ከፍተኛውን ቦታ ይዘዋል ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ትላንትናም ዛሬ እነ ምድር አስርድ ነፍራት ገዳይ ወጥተው ካደባባይ ጭቆናን ተጋፋጭ አመጽ አስተማሪ ፋሽስትን አዋራጅ ባንዳን ያኔ ሰዎች የነበሩት ስምንት ቁጥር እስሩን ወፌላላውን ችሎ የተወጡት ግድያ ሲጠሩ ሞት ለፋሽስት ብለው ፈንድቀው የሄዱት በእምነት የታነጹ በጽናት ያበቡት ለመሥዋዕትነት የሚሽቀዳደሙት ያላቸውን ሰጥተው ጠባሳ ያተረፉት በሕይወትም ያሉ ዛሬም ትሉ የቀጡ አዎ ያን ሚሊተሪ ፖሊስ ክፍለ ጦር የሄዱት ከደርግ ጽፈት ቤት መከላከያና ከርቸል የወረዱት ከሴቶች ክልል ውስጥ ቀጠሮ ዓለም በቃኝ ፍትሐብሔር ፍርደኛ ከአራቱም ማዕዘን በየቀበሌው ውስጥ ደግሞም ከፍተኛ እኮ የተተለተሉት መንገድ የተጣሉት ወኔውን ያሸሩት ፍቅርን ያስተማሩት አንገዛም ብለው የተገዘገዙት በካውያ በሳት የተለበለቡት የረቀቀ ወገብ ይዘው ይዞ ከትግራይ ከወሎ ከጎጃም ከጎንደር ከሲዳማ ርሱይ ከወለጋ ሐረር ከከፋና ባሌ ሸዋ ጋሞ ጎፋ የተጨፈጨፉት ደብዛቸው አዎ ያኔ ሰዎች የነበሩት ደቡቃ ሰነቻ ቆጥላ የሰፈሩት በመቁረስ በመቁረስ የተመዳደቡት ከአንድ አብራክ እንደወጣ የሚተዛዘኑት 10-15 አንድ ሳህን ምግብ የሚጎራረሱት አንዲቷን ትንባሆ ለ12 ሆኖ የሚመገብሉት እኮ ያኔ ባይኑካ ባይኑካሽ የሚቀላለሉት መጽሐፍም በተራ ጠብቆ የሚያነቡት ተማሪ አስተማሪም የሚቀማመሉት ቁስሉን በሻይ ደፍሮ የሚያጡት ቆሞ ጠባቂውን ጠመንጃዣውን ቀለሙን ያስጠጡት ፊቱ ወደ ፋሽስት እንዲያዞር ያረጉ ዙርቦ ጎኔ ሽጠው ትምህርት ያስተማሩት ለዲግሪ ያበቁት አዎ ያኔ ሰዎች የነበሩት ባንዳም በአደባባይ አፈር ያለበሱት ፋሽስትን በይፋ በደም ያጋዙ ለገዢ ላያድሩ ራሳቸውን ከፎቅ ዘሎ የፈጠፈጡት ውደቅ ሞት አይደለም ወድቆ አለመነሳት እንጂ ብለው ያስተማሩት በተግባር ያሳዩት ላለፈው ለመጣው ያልተንበረከቱት ቀድሞም የነበሩት ሁሉንም የቀጠሉት ሽንፋውን ዙሪያውን ከዚያም ከጠገዴ አርማጮና ቋራ እስላም ጌና ጠለምት ሰይጣን መጣያ ሰሜን ጃና ሞላ እኮ ከሚያ ይጸምሪ አድዮሴንና ደግሞም ከሐሙሲት በለሳና ረባያ አዎ ከማክሴ ዳገት ቁልቁለቱን ተራራ ሰንጥቀው ረሃቡን ተቋቁመው ጥማቱንም ችለው ኩርፎ የንኮይ ቅጠል በደብተር ወረቀት ጠቅለው እያጨሱ ካገኙም ቦጭቦች አሊያም ወዲያ ኮር እየቀማመሱ ከፊት ለፊት ፋሽስት ከኋላ ዘረኛ ከመሃል እነሱ ሕዝብ አገሬም ብለው ግብ ግቡን ገጥመው ለቁን ሰው በላ እየተታኮሱ ሕይወት እየጣሉ ሕይወት እያነሱ እኮ እኛ ከትውልድ ትውልድ የሚተላለፉ በንጹህ ደማቸው ታሪክን የጻፉ ከርፋራፍ መሃል ስም ይጠራ ቢባል እንዳውለ ጠብታ ኑሴን ጻዬ ደበሳይ ካሳ ለማጋሹና ያውሉ ሸትረታ ይስሐቅ መኮንን መኩሪያ አሸናፊ ሳምሶን አለማየሁ ሰይድ አህመድ ኮስሜ ደብሬ ፋጡማሊ ብሩክ ሞገስ ሻፊ አንዳርጌና ኢብራሂም ከድሮና አደሜ ኤርፋና ሻኪሌ ግርማቸው አቻሜ በቃሉ የረዲም ሙላለም ሸረፋ ተክላይና ጻድቃን ያጎት ተፈራ ጋይምና ሰፋ አዎ እኮ ያኔ ዓለምና ሳባ በቃሉ የውብዳር ትፊትና ጃምላ አስካሉና አስከዳ ፍርሃትን ፈርተው ሩጦ ያመለጡት ብርቅዬ ነፍሳቸውን ለትግሉ የሰጡት የፋሽስት ጥይት ቆዳችንን ዘልቆ አይገባም እያሉ የራሳቸውን አንሶላ በቀጭኑ ቆራርጠው አጠንክረው ገምደው የተንጠለጠ አንተ የማማረ መሰለም በረካ ዘቢባት ዓለም ያ መምር ፋሲካ ዋቢና መጋሌ አዳሙ አውጊቾ ኑርልኝ በቀለ ይዛና ድልጊቾ እኮ ሰዎች የነበሩት እኮ አሁንም ያሉት ባለ ተራራም ነ የጽናት ባለ ጸጎች ትግሉን የቀጠሉት እድሜ ልክ በታሪክ ሰፍሮ የሚኖሩት እነስም አይጠየኒና እጅኔ በጥላቸው ብቻ ጠላት አሸባሪ አገር ወገር አኩሪ ባንዳን አባራሪ እነ ክፍሉ ስሜ አህመድና መሳይ ቶለሳና አብዱ ያ መምህር በላይ ወይ ዘለቀ ነሪ ተሰማ ድሬሳ ሰለ ወልደ ወርጊስ አንጋ ሁሴን አበይ ኢማሙ ኢድሪስ ልሳነ ጣሙ ቤቱም الناس መላሽ ህብስቴ ባገራ ያቺ ዳሩ ነጋሽ ሁሉም ይወስቱ ከቶም የማይረሱ ባመስ በትግሉ እየተታገሱ አው ያንም እንደዛሬው ሌሎችም ነበሩ ካመስ ተደብቀው ቁም ሳጥን ዋራ የተከረከ አሁንም እንደስላንቱ እንደገናም ዛሬ የሚያሸረግዱ ለሰወላው ፍራትም ባንቀልባዩ ዘውም ይዘሩ ዛሬም እንደስላንትና ጣት የሚቀስሩ አሳልፈው ሰጥተው የሚሽከረከሩ ባጃብ የሚዞሩ ዛሬም እንደስላንት ገዢ ሰንጠቅ ሲል የሚወለውሉት በቃላቶች ቀባል እኮ እነበቁ ምራል እነጭንቄ ቡርቂ መጓዝ የማይችሉ ካድስ እስካቃቂ ዛሬም እንደፈጥኖ ደራሽ ከፋሽስት አዳራሽ ወጋውን ጭቤ ደግሞ ነጋግሞ ላሽ ከትላንትም በስቲያ ትላንትናም ዛሬ ዛፍ ከፓርላማ ወዲ እነ ሽብሬ አው ሰዎች እየነፉ አሁንም እየቀጡ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 20 ምዕራፍ 15 የእንግሊዝ ፈገግታ ቀበሌዎቹ ማዕከላዊ አስረክበውኝ ከተመለሱ በኋላ ያስጠራኝ መርማሪ ከሰዓት በኋላ እጠራሃለሁ ብሎ ወደ እስር ቤት አስገባኝ። በማዕከላዊ ሁለት አዲስ ነገር አየሁ። የመጀመሪያው 50 ለቃ ተሾመ ባዩ ተቀይሯል። ይሄባ ስለጠፋች ነጻ ሰው ሆኗል። መኖሪያውም ከእስር ቤት ውጭ ነው። ሁለተኛው ታችኛው ቤት የሚባል ተጨማሪ እስር ቤት ተሰርቷል። አዲሱ እስር ቤት አሰራሩ እንደ ቀድሞው አይነት ነው። የጨለማ ክፍል የሚባል ከመጨመሩ ውጪ ፍጹም አንድ አይነት ናቸው። የተመደብኩትም አዲሱ ግቢ 4 ቁጥር ነበር። አዲሱ ግቢ እንደ ላይኛው ቤት ጽድት ያለ ነው። እንደ 1970 ዓመተ ምህረት በሰው የተፋፈገም አልነበረም። 4 ቁጥር ስገባ እንደ ቀድሞው የመኝታ ፍራሾች ተጠቅለለው ዙሪያውን ተደርድረዋል። ለአዲስ እስረኛ የሚደረገው አቀባበል ተደረገልኝና ፍራሽ ላይ ተቀመጥኩ። እስረኞቹን አንድ ባንድ አየኋቸው። ሁሉም የኢህአፓ ፊት የላቸውም። እድሜያቸው ገፋ ያሉ ወፍራም ወዛቸው ጨፍ ያለና በማከለኛ እድሜ የሚገኙ ሰዎች ነበሩ። አቋማቸውን በማየት ብቻ እንደ ድሮው ሁሉም የኛ ሰዎች እንዳልሆኑ ገባኝ። ሰዎቹ በተለያየ ጉዳይ የታሰሩ እንደሆነ አሰብኩ። ያም ሆኖ የኢሃፓ ልጆች ቁጥር ጥቂት የሚባል አይደለም። ያ ደግሞ ለእንደኔ አይነት ሰው መጽናኛም ጭምር ነው። ብዙ ሳልቆይ የምሳ ሰዓት ስለደረሰ ከአንድ ቡድን ጋር ተቀላቅዬ እንድበላ ተጋበዝኩ። ገና መንፈሴ ስላልተረጋጋ ነካነካ አድርጌ ተውኩት። በደንብ እንድበላ ደጋግሞ ቢጠይቁኝም አልሆነልኝም። ከሰዓት በኋላ ተጠራው። እስክጠራ ድረስ ለገራፊው ምን መናገር እንዳለብኝ ቁርጥ ያለ ውሳኔ ላይ አልደረስኩም። ያም ሆኖ በምንም መንገድ ቢሆን መናገር የሌለብኝን ነገሮች አውቃለሁ። አዲሱ መርማሪ በስርዓት ተቀበለኝና እንድቀመጥ ጋበዘኝ። የተወሰኑ ፋይሎች ጠረጴዛው ላይ ተደርድረዋል። ከኔ ጋር የሰሩና ስሜን የጠቀሱ ልጆች ፋይል ከከፍተኛና ከተለያዩ ቀበሌዎች ያሰባሰበው ነበር። ከላይ ያለው ከአንድ ዓመት በፊት የፈረምኩበት ጉዴን ያወጣው ፋይል እንደሆነ ገመትኩ። በ1970 ዓ.ም ስታሰር የሰጠሁት ቃል በአንድ በኩል፣ የተሰበሰቡት ፋይሎች ደግሞ በሌላ ወገን አጭበርባሪነቴን ፀሐይ ላይ አውጥተውታል። ቃል በቃል ባላስታውሰውም አጠቃላይ የምርመራው ሂደትና የተነጋገርነውን ልንገርህ። ገና እንደገባው መርማሪው የእንጨት ወንበሩ ላይ ተረጋግቶ ተቀመጠና እጁን አጣጥፎ ትንሽ አተኩሮ ተመለከተኝ። ወዲያው ምንም ሳይለይ ተነስቶ ወጣ። አንድ ሁለቱን ፋይል ገለጥ ገለጥ አድርጌ ማየት ፈልጌ ነበር። እያመነታሁ እያለ ሁለት ሰዎችን አስከትሎ መጣ። ሰዎቹ ገራፊዎች መሆናቸውን ኋላ ላይ አውቄያለሁ። ይኸውላችሁ አጭበርብሮ የወጣው ኢሃፓ አላቸው። ሁለቱም ትኩር ብለው አዩኝ። አንዱማ በግ እንደሚገዛ ሰው ሊነካካኝ ፈልጎ ነበር። የሆነ ኮተታም፣ ይቺ ነች እንዴ? እኔ እኮ የደርግ ጽህፈት ቤትን ምርመራ ችሎ ነው ሳይናገር የወጣው ስትለኝ ወጠምሻ አድርጌው ነበር ብሎ መልስ ሰጠ። ይቺ በኢሃፓ ዲሲፕሊን የደደረች ናት፣ ቅጥነቷን አትይ በማለት ሌላኛው ዝተት አከለበት። ለምንድን ነው ራስን ሳታጋልጥ የወጣኸው? አለኝ የመጀመሪያው። ምን አይነት ጥያቄ ነው ሳልል አልቀረውም ለራሴ። የተያዝኩት ኢሃፓ እያለ ነው። ያኔ ብናገር መሞቴ አይቀርም። የሰው ተፈጥሮ ነው፣ ማንም መሞት አይፈልግም አልኩት። ተረጋግተው ተቀመጡ። አንዱ ሲጋራ አውጥቶ ለኮሰና ልስጥህ አለኝ። አዎ ብዬ ተቀበልኩት። ኢሃፓና ሲጋራ አይለያዩም አታውቅም እንዴ አለው ሌላኛው። በሲጋራ የተሰራን መሰለው የሆነ ቡትቶ ነገር። ሲጋራውን ለኩሶልኝ አንድ ሁለቴ ከማኩ በኋላ ሳላስበው አንድ ሐሳብ ብልጭ አለልኝ። እንዲህ አይነት የጓደኛ አይነት ቅርበት ከየት መጣ? ጨዋታውና መስተንግዶው የምርመራው አካል ይሆን? ሶስቱንም በየተራ አተኩሬ ካየው በኋላ ለዚያ ሴራ በሚስማማ ሁኔታ ራሴን አዘጋጀው። ከምርመራ ወጣ ያለ ጥያቄ ጠየቁኝ። ስለ ዲሲፕሊን ምን እያሉ ነው ያስተማሯችሁ? እንዴት ያ ሁሉ ወጣት ኢሃፓ ሊሆን ቻለ? አይነት ያረጀ ያፈጀ ጥያቄ ነበር። ለነገሩ አዲስ መርማሪዎች ሳይሆኑ አይቀሩም። ወይ ነዶ አለ ያገሬ ሰው። ነጻነት ቢኖረኝ ኖሮ ያ ሁሉ ሰው ለምን ኢሃፓ እንደሆነ እስኪበቃቸው ነበር የምነግራቸው። እንዳይናፈር ልጃገረድ መቅለስለስ ጀመርኩ። ካንገቴ ጎንበስ ብዬ ያሁን ልጆች ፍርፍር ጸጉራቸውን እንደሚያፍተለትሉት እኔም ያችኑ ጸጉሬን እየገመድኩ፣ እኛ እኮ ምንም አናውቅ አልኳቸው። መልስ ሳልጠብቅ አርጉ የተባልነውን እንደሰራን እንዳወናበዱን፣ የተባለውን ካልሰራን ትሞታላችሁ እያሉ እንደሚያስፈራሩን ነገርኳቸው። ምን ያላልኩት አለ? አምልጦኝ አለመሳቄ እግዚአብሔርን አመሰገንኩ። ቀበሌ ከያፓ በፊት እየተበሰበ የኢትዮጵያ ተቀደምን ዓላማ ቢያስተምረን ጥሩ እንደነበር የቀበሌ ኪነትን ቀደም ብሎ ቢያቋቁም ትኩረታችን ወደዚያ ሆኖ አብዮቱን እንደደግፍ እንደነበር አረፍተ ነገሬን እየተባበርኩ መለስኩላቸው። አመላለሴ ምናልባት በሬዲዮና በቴሌቪዥን አብዮቱና ወጣቱ በሚል ርዕስ የሰማሁትን የካድሬ ትንታኔ ሳይሆን አይቀርም። ለማንኛውም ሲጋራውን የጋበዘኝ ሰው ንግግሬ አልጥም ስላለው ነው መሰል አጨሶ ሲጨርስ ተነሳ። ሌላውም ተከተለው። በመጨረሻ ምንም ሐሳብ ሳይሰጥ የቆየው መርማሪና እኔ ብቻ ቀረን። ወደ ጉዳያችንም ገባን። አሁን ሁሉም ነገር አልፏል። ለመደበቅ ብትሞክር ራስን የበለጠ መጉዳት ነው። ስላንተ ሁሉንም ነገር እናውቃለን። አንዲት ቃል እንኳን ልትዋሽ ብትሞክር መጨረሻ ሞት ነው። ሁለት ጊዜ አብዮታዊ መንግስት ልታታልላት አትችልም። ሌሎች ስላንተ እየተናገሩ አንተ ልትደብቅላቸው አትችልም። ተስማምተናል? ሲለኝ አዎ አልኩት። በልሺ እንዴት እንደተመለመልክ ምን ምን ስትሰራ እንደነበር ከነማን ጋር እንደሰራህ ንገረኝ። የተመለመልኩበትን ጊዜ በጣም ቀንሼ የነገርኩት ይመስለኛል። ማን እንደመለመለኝ ከዚያ በኋላ አግኝቻቸው እንደማላውቅ መደበኛውን የወጣት ክንፍ መዋቅር ብቻ በመጥቀስ እዛው ውስጥ ስሰራ እንደተያዝኩ ነገርኩት። ቃል በቃል እየጻፈ እነማንን መልምልሃል አለኝ። ከድርጅታችን የተላለፉልኝን ወታደሮችና የፋብሪካ ሰራተኞች፣ የኢሃፓ ደጋፊ ዴሞክራቶች ያደረኳቸውን ያልታሰሩ ሰዎች ትቼ ሌሎቹን ነገርኩት። ምን ምን እንደሰራው ጠየቀኝ። በመደበኛነት የምንሰራቸውን ከላይ ወደ ታች ከታች ወደ ላይ መልእክቶችን ማስተላለፍ፣ ጋዜጦችን ማዳረስ፣ እስከዚያ ድረስ በሰላም ጨረስነው። ቀጥሎ በአካባቢያችን እነማን እንደተገደሉና መሳሪያን በተመለከተ የማውቀውን ጠየቀኝ። ስኳድ አልነበርኩም፣ መዋቅሩም ከኛ መዋቅር ጋር በፍጹም አይገናኝም። ስለዚህ ከዚያ ጋር የተያያዘ አንድም ነገር አላውቅም አልኩት። ይህን ጊዜ ጠረጴዛውን መደብደብ ጀመረ። ለማስፈራራት የተጠቀመበት ዘዴ ነበር። ንዴቱ ምን እንደሚፈልግ ለኔ ትልቅ ጥቆማ ነበር። የተለያየ ጊዜ የድርጅቱን መሳሪያና ጥይት እቤት ያስቀምጫለሁ፣ ግን እንዲህ አይነት ኑዛዜ ውስጥ አልገባም። መዘዙ ብዙ ነው። እውነቱን ብትነግረው ማያምንህም። ከማስቀመጥ ውጭ ምንም አላደረግኩበትም ብለው ማያምነኝም። ካላመነኝ ደግሞ ምንም ጥቅም የለውም። ለማንኛውም የሚፈልገው ነገር ከመሳሪያ ጋር የተያያዘ መሆኑን ስረዳ አደገኛነቱ እየታየኝ መጣ። ይህንኑ እየደጋገምኩ ብነግረውም ሊቀበለኝ አልቻለም። ሲያቀብጠኝ ወረቀት እንኳ አልበተንኩም ብየው ደሙ ፈልቶ ነበር። በየቀበሌው በቂ ልጆች ስለነበሩ አስፈላጊ ስላልነበር ነው ስለው ትንሽ ተረጋጋ። ያንን ስንጨርስ ወደ መጀመሪያው ሙዚቃ ገባ። እነማን እንደተገደሉ፣ እንዴት እንደተገደሉ፣ በዚሁ ስራ ላይ ተሰማርታችሁ ስለነበራችሁት ልጆች ዝርዝር ንገረኝ፣ አለበለዚያ የማልፈልገው ነገር ውስጥ አታስገባኝ አለኝ ይበልጥ እየተናደደ። እኔ ደግሞ ይበልጥ እየተረጋጋው መጣው። በዚያ ጉዳይ ማንም ሰው ስለኔ ምንም ሊለው እንደማይችል አውቃለሁ። ችክ ስልበት ከከፍተኛ የሰበሰባቸውን ፋይሎች እያገላበጠ እነገሌ እንዲሰርተናል ብለዋል እያለ ትርኪ ምርኪ ጥያቄዎችን ይጠይቀኝ ገባ። ስንጨቃጨቅ ብዙ ጊዜ ስለቆየን ስልችት ብሎኝ ጥቃቅን ነገር ማስታወስ እንደማልችል ባስታውስም ለሱም እንደማይጠቅመው ደጋግሜ ሳስረዳው የተናደደ መሰለኝ። በመጨረሻ የማይፈልገውን አደረገ። ከተቀመጠበት ተነስቶ መግረፊያ ክፍል ወስዶ ለአንድ ደንደሳም ገራፊ አሳልፎ ሰጠኝ። እኔን ለምን መግረፍ እንደፈለገ መገመት ይቻላል። አንደኛው በእነሱ ቤት መግረፍ ሕግ ነው፣ ካልገረፉ የመረመሩ አይመስላቸውም። ሁለተኛ አዲስ ነገር አገኛለሁ ብሎ አስቦ ሊሆን ይችላል። ሶስተኛ የበቀል ቅጣትም ሊሆን ይችላል። አጣሎ ስለወጣ ቅጣት ይገባዋል ብሎ ሳይስብም አይቀርም። መግረፊያ ክፍል ለዚያው ስራ የተመደበ አንድ ጥቁር ወፍራም ባለሙያ በተለመደው ቦፌላላስል አስሮ ገለበጠኝ። በ1970 የማውቀውን በደምና በትውከት የተጨማለቀ ጥቅል ጨርቅ አፌ ውስጥ ተጠቆ አብዮቱና መንግስት የጣሉበትን ኃላፊነት መወጣት ጀመረ። ጥርሴን ነክሼ የመጣውን ማዕት ከመቀበል ውጭ አማራጭ አልነበረኝም። የስኳድ አባል አልነበርኩም፣ ብሆንም አልነግረውም። ለነገሩ ለኔ በስኳድ አባልና በሌላው አባል መካከል ልዩነት የለም። ልዩነት ካለ የሥራ ክፍፍል መሆኑ ብቻ ነው። በጣም የሚያሳዝነው ከስኳድ አባላት የበለጠ የሰራን ብዙዎች ነበር። ሆኖም ደርግ በእነሱ ላይ የተለየ ትኩረት ያደርግ ነበር። እነዚያ ልጆች በቁጥርም በጣም ትንሽ ናቸው። ለነሱ የሚያስፈልገው ነገር ሁሉ የሚመቻቸው በቀሪው አባላት ነው። መሳሪያም ይቀመጣው ማስቀመጥ የሚችል ማንኛውም አባል ነው። ጥናቱም ሆነ የጥቆማ መረጃውን የሚሰበስበው ሁሉም አባል ነው። ያም ሆኖ ዱላና ሞት በእነሱ ላይ ይበረታ ነበር። ያ ደግሞ እስካሁን ድረስ ያንገበግበኛል። ያ ደንደሳም ወደል የበላውን የጠጣውን ያህል በአኮርባች ውስጥ እግሬን ይጠበጥበኝ ገባ። ወደ ጭንቅላቴ እንዳይመጡ የምፈልጋቸውን ነገሮች አንዳንዴ ብልጭ ይሉብኛል። እንደምንም አድርጌ ሌላ ነገር በማሰብ አጠፋቸዋለሁ። ያ ጅብ ከሀያ እስከ 30 ደቂቃ ያህል እያረፈና ወዙን እያንጠፈጠፈ በመቀጥቀጥ ላይ እያለ ድንገት መርማሪ መጥቶ እንዲፈታኝ አዘዘው። እግሬ ደንዝዞ ብርድ ብርድ እያለኝ እያነከስኩ ወጣው። ወንበር ላይ አስቀምጦ እንደ ተለመደው አተኩሮ አየኝ። አሁንስ ሲለኝ የማውቀውን ነግሬያለሁ አልኩት። ነገ አሳይሃለሁ ሂድ ብሎ ሸኘኝ። ውሸቱን ነበር። ከዚያ በኋላ ያስጠራኝ ከወራት በኋላ ነበር። ያን ቀን አሸቦ መስዬ እስር ቤቴ ገባው። አዲስ ሁኜም ምንነቴን ሳያውቁ የእስር ጓደኞቼ ተቀባብለው ተንከባከቡኝ። ምንም ፋታ ሳይሰጡኝ ዱብ ዱብ እንድልም አደረጉኝ። እስኪደክመኝ ድረስ በባዶ እግሬ መሬቱን ጠበጠብኩት። ግርፊያው በአንጻራዊነት መጠነኛ ቢሆንም የእግር ጣቶቼ ላይ ደጋግሞ ስለመታኝ የተወሰኑት ጥፍሮቼ ከጊዜ በኋላ ተራ በተራ ተነቅለዋል። ከወራት በኋላ እንደገና በቀሉ። ለማንኛውም ለከፋ ህመም ሳልዳረግ በጥቂት ቀናት ውስጥ በአግባቡ መራመድ ቻልኩ። ሁለት የተለያየ ግቢ ስለነበር ከነበ ጋር ነጣጥለው ነው ያሰሩን። ይሄ ደግሞ ሁለት ወይም ከዚያ በላይ ባንድ ጉዳይ የታሰሩ ካሉ የተለመደ አሰራራቸው ነው። ስለዚህ ከነበ ጋር ወደ ከርቸሌ እስክንሄድ ድረስ በአካል አልተገናኘንም። ለመታሰሬ ምክንያት ስለሆነ ለብዙ ጊዜ ተቀይሜዋለሁ። በእኔ የተነሳም የቅርብ ሰዎች ሳይቀሩ ጠልተውታል። ወህኒ ቤት ሆነንም ሆነ በኋላ ላኮርፈው ሞክሬ ነበር። በሚገርም ሁኔታ እሱ ግን ምንም ያደረገ አልመሰለውም። በሐሰት እንዳልጠቆመብኝ ያውቃል። እኔም አውቃለሁ። ከኢህአፓነቴ ውጭ የትኛው መዋቅር ውስጥ እንዳለው ስለማያውቅና ምን እንደሰራሁ የሚያውቀው ነገር ስለሌለ ምንም ተጨማሪ ነገር አልዘላበደም። እሱ ከመታሰሩ በፊት በ1971 ዓ.ም ከሶቪየት ህብረት ተመልሶ ስንገናኝ እንዴት እንደተፈታው አልነገርኩትም። ስሙንም አለመጥቀሴን አልነገርኩትም። ታዲያ ከምን ተነስቶ ግንኙነታችንን መደበቅ ነበረበት? በሱ ቦታ ሆኜ ሳየው ምንም አልበደለኝም። ለነገሩ መርማሪያችን ነበን በተመለከተ በደካማ ስነ ልቦና ሊያጫውተኝ ፈልጎ ነበር። አንተ ሳትጠቁመበት እሷ ሲያዘህ ስለሱ የምታውቀውን ንገረኝ ብሎኝ ነበር። እኔ ያስተላለፍኩት በቀበሌ ደረጃ የሴል አባል እንዲሆን ነው። ከዚያ ውጭ የማውቀው ነገር እንደሌለ ነገርኩት። ገንዘብ ይዞ ስለመጥፋቱም ጠይቆኝ ከተፈታው በኋላ ሁሉም ሰው እንደሰማው ነው የሰማውት በየመልሽለታለሁ። ለነገሩ ስለነበ ብዙ አውቅ ነበር ግን በምንም አይነት በሁኔታዎች መወሳሰብና በአጋጣሚ ለመታሰሬ ምክንያት የሆነውን የራሴን ሰው አሳልፌ አልሰጠም። የሱን ይቅርና ስንት ጉዳት ያደረሰብንን ያብዮት ጥበቃውን የብርሃኑን ጉዳይ እንኳን ለሁለተኛ ጊዜም ታሰሬም አልተገናገርኩ። ለኢሃፓ የሰጠውን እርዳታ ብናገር ኖሮ ደርግ ደቂቃም እንኳን በህይወት አያቆየውም ነበር። ለማንኛውም ነበን አኩርፌ ቆይቼ በራሱ ግፊት ኩርፌን ተውኩት። ከልቤም ታረኩት። እንደ ድሮም ባይሆን ቆይተን ከተፈታን በኋላ አብረን በልተን ተጠጥተናል። በተለይ ኢሃፓ ያልሆኑ ሰዎች የሁለታችን ዳግም ግንኙነት ይገርማቸው ነበር። ነፍሱን ይማረውና ከተፈታን በኋላ በህመም ምክንያት ከዚህ ዓለም ተለየ። በጣም ነው ያዘንኩት። ታሞ በነበረበት ወቅት በየቀኑ በሚባል ደረጃ እጠይቀው ነበር። ከወራት በኋላ አንድ ቀን ከምሽቱ 11 ሰዓት ካለፈ ሳይሆን አይቀርም ስሜ ተጠራ። የተጠራው የኔ ስም አልመስልህ አለኝ። እኔ ክፍል የታሰሩት ይቅርና ሌላ ክፍል ያሉትም ጭምር ክፉኛ ደነገጡ። በዚያ ሰዓት የሚጠራ አብዛኛው የሚገደል ሰው ነበር። ስለዚህ የኔም ሆነ የሌሎች መደንገጥ የሚገርም አልነበረም። በሰጠሁት ቃል መሰረት በዚያ ፍጥነት ሊያስገድለኝ የሚችል ነገር አልነበረም። ያም ሆኖ አታልያቸው በመውጣቴ ሊበቀሉ ይፈልገው ነው ብዬ ያሰብኩ። አንድ ስረኛ ጋቢ ሁን ሻርፕ ነገር ትከሻዬ ላይ ጣል አደረገልኝ። ዋናው በር ላይ ቆሞ የነበረው መርማሪ ጋቢ እንደማያስፈልግ ስለነገረኝ መልሼ ለልጆቹ ሰጠኋቸው። አሁን ትንሽ ተረጋጋው። ሆኖም ደርግን ባለማመን የሚወዳደረኝ ሰው አለ ብዬ ስለማልገምት ሞትን በድፍረት ለመቀበል ያለ የሌለ የውስጥ ሞራሌን አነቃቃሁት። ግቢው መሃል ላይ በነበረች አንድ የቤት መኪና ውስጥ ከኋላ እንድቀመጥ በር ከፈተልኝና እሱ እዛው ቆመ። አንድም የመርበትበት ስሜት አላሳየውም፣ ውስጤም አልተረበሸም። ምናልባት ለመነፍሴ አይዞህ ሁሉም አማን ነው ሳይለኝ አይቀርም። መኪናው ውስጥ እጄን አጣጥፌ የሚሆነውን መጠበቅ ጀመርኩ። እንዴት እንደሆነ ባላውቀውም ድርጅታችን ኢሃፓ በሕይወት ያለ መሰለኝ። ያ የድሮ እምነቴና ወኔን ተላበስኩ። በነጠላ ጫማ ስለሆንኩ የትም ቦታ ቢወስዱኝ ማምለጥ እንደሚያስቸግረኝ አውቄያለሁ። ማምለጥ ባልችልም እየተሳደብ ለመሞት ወሰንኩ። ንዴት ነው መሰል ዓይኔ እየፈጠጠ ሰውነቴ ሲግል ታወቀኝ። ያም ሆኖ በፍጹም ወኔ አልከዳኝም። ጥቂት ቆይቶ መርማሪ የመኪናውን የጋቢና በር ከፍቶ ገባና በጸጥታ ቁጭ አለ። ጥቂት ቆይቶ ሌላ ሲቪል የለበሰ ሰው መጣና መኪናውን እየነዳ ግቢውን ለቀን ወጣን። ለመግደል ሲፈልጉ ገና ግቢው ውስጥ ክንድ ሰብረውና አስረው እንደሚወስዱ ሰምቼ ስለነበር እሞታለሁ የሚለው ግምቴ የተሳሳተ መሰለኝ። የፒያሳን አቅጣጫ ይዘን ጊዮርጊስ ቤተክርስቲያን እስክንደርስ መኪናዋ በዝግታ ነበር የምትጓዘው። ሁለቱ ሰዎች የግል ወሬያቸውን ያወራሉ፣ አጀንዳ እየቀያየሩ እየተሳሳቁ ይጫወታሉ። በጣም ቅርብ ጓደኞች ሳይሆኑ አይቀሩም። በ1970 ዓ.ም ደህንነቶች አፍነው በመኪና ሲወስዱኝ ከነበረው ሁኔታ ጋር መመሳሰሉ ገረመኝ። ቸርችል ጎዳናን ስናልፍም የመኪናዋ ፍጥነት አልጨመረም። ሁለቱም አካባቢውን ለመጎብኘት የወጡና ለከተማው አዲስ የሆኑ ሰዎች ነበር የሚመስሉት። ግራ ቀኝ ያሉ፣ ይስቃሉ፣ ያወራሉ። ብሔራዊ ቲያትርን አልፈን የደጋርን መንገድ ይዘን ስንሄድ ሁሉም ነገር ተመሳሳይ ነበር። ፍጹም ግራ እየተጋባው መጣው። መፈጠሬን ረስተውታል። አብዮት አደባባይ ጫፍ ላይ ስንደርስ የመሻለኪያን መታጠፊያ ያዝ። አንዳንድ መኪኖች ከኋላ ጥሩምባ እያሰሙ መንገድ እንዲለቀቅላቸው ቢሞክሩም ሹፌሩ ጉዳዩ አልነበረም። بزوم سيرك بزق تاي ندا يكدوس يوسف تمرت بيتن الفو ودقراب متاتف اكزيبيشن بميوس جو منقل لايكوما بكم نبت بس تقراراك قبلو يكبري صحفات بيت ينبري مسلينيان عبيوت تبقاوش كاو قبيو وستنا كاوش ور ور لالو صحف بيتو يدرو بيت سيوان بعد عند درب فوقناو درو ما قوالو مدر لاي كاللو عدراش يمي مسل كفل مبراتي برال اسر بيت يوان البيي عصبكو مكينون دكو ما مرماري ودقوه الدنيو زر بلو اوكو ايه كو عجبر برو يتفتانو الو ينين موانو نو يني عجبر برو مفتات كله ميقر موال يهونا زتت على وكا سنتو عجبر برو تفتوال شوفيروم واندنو يان كفو جزي عملتا علنا يمكنو يوست مبرات عبرتو بوهالا مستاوات تمركتين ين جزي انيم نگقرون بماتنا ترسيان غلط كنچنا كنچين ودو على لطت اندقنا دقمو كستر بمادرق ينجليزو تشاينت يموتا فققتا عسا يوت እንደገና በኋላ መስታወት ተመለከተኝ በተመሳሳይ የእንግሊዝ ፈገግታ የእንግሊዝ ፈገግታ ግራ ገባውና በዚያው መስታወት ደግሞ አየኝ አሁንም የእንግሊዝ ፈገግታ ይንግዜ ወደ ጓደኛው ዞሮ ጠቋሚ ጧቱን ጭንቅላቴ ላይ በማድረግ አወዛወዛት ቀውስ ነው እንዴ ለማለት ፈልጎ ነው መርማሬ ወደ ኋላ ዞሮ አየኝና እንጃባቱ عادنا كمكينا وردو ودكبليو صفت بيت قبا نزيا مرماريوش يهونو بالاقيوش ناچو سدواتشو عندينتنو يدرك صفت بيت مرماريو يا دوما اسرالك عمسالة ناتكن بلو ينبر ايه دقمو انجاباتو بلو اباتين يسدوال مدرا زتت انكوان اباتي عالسماه በጣም የሚገርመኝ ጭካኔያቸው አይደለም ጭካኔ ሙያቸው ስለሆነ እዛው ስታልገባም ሰብእናቸው ነበር የሚገርመኝ ለወሲብ እንብያለችውን አንዲት ወጣት ከገደለ በኋላ ሬሳዋን የተገናኛት መርማሪ ነበር ብለ ታምነኛለህ ለምን እንደሆነ አላውቅም ማዕከላዊ ከኛ ጋር አብረው አስረውት ነበር የሴት እስረኞችን የውስጥ ሱሪ እየወሰደች የምታደርግ አንድ ሴት መርማሪን ከፍተኛ 15 ነበረች አሉ። መርማሪው ቀበሌው ጽህፈት ቤት ሲገባ እኔና ሹፌሩ መኪና ውስጥ ቀረን። ሹፌሩ አልፎ አልፎ በኋላ መስታወት ያየኛል። እኔ ደግሞ እንደሚያየኝ ያላወቅ በመምሰል ሳላውቀው የጀመርኩትን ኩምክና ቀጥያለሁ። የእንግሊዝ ፈገግታ ቀበሌ ምን ሊያደርጉ እንደመጡኝ ለምን መርማሬ እዛ እንደገባ ምንም አይነት ግምት አልነበረኝም ምናልባት ቀበሌ የታሰሩ ልጆች ካሉ እፊታቸው አቆመው ይሄን ያባታቆታላችሁ ብለው ሊጠይቁ ይሆን የሚል ጥርጣሬ መጣብኝ ማስረጃ ባይኖረኝም ያመንኩት ያንን ነው በ1970 ዓ.ም ፈንጫቱባቸውንና ጎምቱ ያባዎችን ሲያገኙ እንደዚያ ያደርጉ ነበር ይህን እያሰብኩ ያለ መርማሪ ተመልሶ መጣ አንድ ሲቪል የለበሰ ሰው በር ድረስ ሸኝቶ ተመለሰ ጨረስክ እንዴ ተባብለው መኪናው ዞሮ ተመለሰ ሄድነው ግን በግየን ሆቴል አቅጣጫ ነበር በተመሳሳይ ፍጥነት ወሬያቸውን ቀጥለዋል ሆኖም ሹፌሩ እኔን በኋላ መስታወት ከማየት አልቦዘነም ለምን እንደሆነ ባላውቀውም ቀውሷል ብሎ ገምቷል እኔም አጉል ቀልድስት ገብቼ ቀውስ ለመምሰል እየሞከርኩ ነው ለሰሚም ለራሴም ግር በሚል ሁኔታ ተመልሰን ማከላዊ ገባን ወደ እስር ቤቴም መለሱኝ እስካሁንም ድረስ የዚያ ቀን ሽርሽር እንቆቅልሽ እንደሆነብኝ ነው በሆነ ምክንያት ተተውት ነው እንጂ የሆኑ እስረኞች ፊታቆመው ታውቁታላችሁ ብሎ ለመጠየቅ የፈለጉ መሰለኝ የእስር ቤት ጓደኞቼ በደስታ ተቀበሉኝ ጥያቄያቸውን ግን መመለስ አልቻልኩም የሆነውን ሁሉ ለምቀርባቸው ልጆች ነገርኳቸው ብዙዎቹ ገረማቸው። በተለይ ለሁለተኛ ጊዜ መታሰሬን የማያውቁት አላመኑኝም። ፈለሰስበው ቤቴ ወስጄ ቀበርኩትን ዕቃ አሳይቼ የመጣው ነው የመሰላቸው። መርማሬ ከጥቂት ቀን በኋላ አስጠራኝ። ምን ሊለኝ ነው ብዬ ሳስብ አስፈረመኝ። ሲያስፈርመኝ አልሰደበኝም አላስፈራራኝም። በስርዓት ነበር ያናገረኝ። ለሆነ ጉዳይ መስሪያ ቤት ውስጥ ገብቼ የምፈርም ነበር የመሰለኝ። መፈረም በህይወት ለመኖር ዋስትና አይሰጥም። አዲስ ጥቆማ እስካልመጣ ድረስ ግን ምርመራ የለም። ከዚያ በኋላ ሁለተኛ ዙሩን የእስር ዘመኔን እንደማንኛውም የሃፓ ልጆች በጸጋ ተቀብዬ መኖር ጀመርኩ። አጭበርብሮ በመፈታት እኔ የተለየው ልሆን አልችልም። እዛው ማዕከላዊ እስር ቤት ያወቅኩት የቅርብ ጓደኛዬ እንኳ ዝርዝሩን ባላውቅም ከተፈታ ከወራት በኋላ ተጠቁሞበት እንደገና ነው የታሰረው። ብንቀራረብም ዝርዝሩን አናወራም። ሌሎችም እንዲሁ ያስገድላል ብለው የሚገምቱትን ነገር ደብቀው ገርገሩን ብቻ ተናግረው ቶሎ የተፈቱ፣ ታስረው ቢቆዩም ሕይወታቸውን ያተረፉ አሉ። አሁን በሕይወት ያለነው ሁላችንንም በምህረት ብቻ ያለቀቁን መሰለህ? የኔ ሁኔታ እንደ ግለሰብ በራሱ የተለየ ቢሆንም የብዙዎቻችን ታሪክ ነው። የሚያሳዝነው ጥቂት ልጆች በጭራሽ ሊታወቅ የማይችል ጉዳይ ቀለል አድርገው በመውሰድ ለመርማሪዎች በመናገራቸው የተገደሉ ወይም ብዙ ዓመት እስር ቤት የቆዩ አይጠፉም። በማዕከላዊ የእስረኛው ቁጥር እንደ 1970 ዓ.ም አልነበረም። ስለዚህ በተራ በስክ በጎን መተኛት ቢኖርም ክፍላችን በጣም የተፋፈገ አልነበረም። ጠበብ ቢልም የተወሰነ ሰው በጀርባው ይተኛል። ለአዲስ እስረኞች ጭንቅ ቢሆንም ድሮ ለማውቀው ለኔ ምንም ማለት አልነበረም። እንደ ቀጭን ምንጣፍ በተዘረጋው ኮሪደር ላይ ወጥቶ ፀሐይ ለመሞቅ ምንም አይነት ሽሚያ አልነበረም። አቃጣሪ ወይም ጆሮ ጠቢ መኖሩ አይቀርም፣ ግን እገሌ የምለው ሰው ትዝ አይለኝም። በእኛ ልጆችና በደርግ ሰዎች መካከል የነበረው የቀድሞ ውጥረት ረግቧል። ያም ሆኖ ደርግን ማማት ካስፈለገ ሁሉም በየወገኑ ሆኖ ነው የሚንሾካሾከው። እንደ ቀድሞው ምግብ የሚበላው በጋራ ነው። የኔ ነው የሚባል ነገር የለም። ያም ሆኖ የራሴን ብቻ በላለው የሚል ሰው ካለ የመገለል ጫናውን እስከቻለው ድረስ መብቱ ነው። በጤና ችግር ከሆነ ግን የተፈቀደላቸው ብቻ በሊታ እስረኞች በየክፍሉ አይጠፉም። ከክፍል ክፍል መዘዋወር ባይቻልም ያን ያህል አስቸጋሪ አልነበረም። በፍጹም የማይሞከረው ግን ሴቶች ቤት መግባትና ላይኛው ግቢ መሄድ ነው። የምግብ ችግር የለም ማለት ይችላለሁ። ባይትረፈረፍም ይበቃናል። በርከት ያሉ የኔ አይነት አዲስ እስረኞች በብዛት ስለነበሩ ቤተሰብ አልሰለቸም። እናም ብዙዎች በየቀኑ ምግብ ይመጣልናል። በተለይ ምሳ እስክንጠግብ እንበላለን። የ1972 ዓመተ ምህረት እስር በተለይ ለንደን አይነቱ የድሮ እስረኛ የካምፕ አይነት ህይወት ነበር። በአንጻራዊነት ደስተኛ ነበርኩ ማለት እችላለሁ። በ70 ዓመተ ምህረት ሰቆቃው ቢበዛም እስረኛው ሙሉ በሙሉ በሚባል መልኩ ኢህአፓ ብቻ ነበር። የህይወት ልምዳችንም ሆነ እድሜያችን ተመሳሳይ ስለነበር በአንጻራዊነት ብዙ ነገር አትማርም። ሆኖም በነጻነት ስለምንኖር ቤታችን ገነት ነበር። ለሁለተኛ ጊዜ ከታሰርኩ በኋላ ግን በእያንዳንዱ ክፍል ከተለያየ ቦታ የመጡ የተለያየ ዕውቀትና የኑሮ ልምድ ያላቸው ሰዎች ስለነበሩ ብዙ መማር ይቻላል። ከኛ ልጆች ውጭ የስብጥራችንን ምሳሌ ብነግርህ ጋሽ ምን ውየለት የተማሩ ስራ አስኪያጅ፣ ሙሜ የሶማሌ ወታደር፣ ካሳዬ የሂሳብ ባለሙያ፣ ሽፈራው እኔ ነኝ ያለ የሰሜን ሸዋ አማጺ፣ አብዲ የዩኒቨርሲቲ ተማሪና የኦነጋባል አለበል ብዙ ተመክሮ ያለው ካድሬ ነበሩ። ታችኛው ግቢም ሆነ ላይኛው ግቢ የኛ ልጆች ቁጥር ቀላል አልነበረም። ነበቀለ በኃይሉ ስለሺ ሲሳይ በጣም የምቀርባቸው ደግሞ ኢላላ ብርሃኑ አበበ መሰለ ሽመልስ አልአዛር አምበርብርና ዘውዱ ነበሩ። ተመስገንና ቴዎፍሎስም ወዳጆቼ ነበሩ። የምቀርባቸው የኛ ልጆች ብቻ አልነበረም። ለምሳሌ ሁለት የመይሶን ሰዎች ከተፈታንም በኋላ አገኛቸው ነበር። ከጎረቤት ክፍል ከሰለሞን ተሾመ ጋር በጣም እቀራረብ ነበር። የኛው ልጅ ነበር። ነፍሱን ይማረውና ከተፈታን በኋላ በመኪና አደጋ ሕይወቱ አለፈ። ከያባ ልጆች ውጭ ሰውነቴን የሚቀሉኝ የነሱን ሰዎች አወራቸዋለሁ። እንደ ገስግስ አይነቱን ጨካኝ ግን አልዋሽም፣ ያኔ አይደለም አሁንም ሰውነቴን ይቆሰቁሰዋል። በከፍተኛ ደረጃ ብዛት ያላቸው የደርግ አጋር ፓርቲዎች አባላት ነበሩ። የመይሶን፣ ወዝሊግ፣ ማሌሪድና ይጫት። ከሁሉም በበለጠ የወዝሊግ አባላት በርካታ ነበሩ። በኤርትራ ጉዳይ በጀብሃ ሻቢያ ጋር በተያያዘ የታሰሩና የኦነግ አባላት ወይም ደጋፊ የተባሉ የታሰሩም ነበሩ። በህወሓት ምክንያት የታሰሩም እኛ ጋር ነበሩ። የኢኮኖሚ አሻጥር ሰርታችኋል ተብለው የታሰሩ እነ ሐጂ መሐመድ ራህመቶ፣ ሐጂ አብደላም እዛው ከኛ ጋር ነበሩ። በተጨማሪም በሽፍትነት በሙስና በአፍላፊና በግርላፊ የታሰሩ ጥቂት ሰዎች ነበሩ። እግርላፊ ማለት ድንበር አቋርጠው ለመጥፋት የሞከሩ ማለት ነው። ሌሎችም እንዲሁ የሶማሌ ሰላዮች ወይም ምርኮኛ ወታደሮች መኖራቸውም ትዝ ይለኛል። የሴት እስረኞችም በተመሳሳይ ስብጥራቸው የወንዶቹ አይነት ነው። የእስረኛው ስብጥር ይገርማል። ፊደል ያልቆጠሩ፣ እንደኔ ሁለተኛ ደረጃ ያልጨረሱ የዩኒቨርሲቲ ተማሪዎች፣ የዲግሪና ከዚያም በላይ ምሩቃን፣ የፓርቲ መሪዎች፣ ካድሬዎች፣ ነጋዴዎች፣ ወታደሮች፣ መምህራን፣ ሁሉም አሉ። ከደርግ አጋር ድርጅት አባላት መካከል ጥቂቶቹን እቀርባቸው ነበር። አንድ የመይሶን ልጅ ነበር። እንዲያውም ከተፈታም በኋላ የቅርብ ወዳጅ ሆኖ ነበር። አንድ ሰፈር ስለምንኖር ቢያንስ በሳምንት አንዴ እንገናኝ ነበር። ከያፓ ጓደኞችም አላሳንሰውም ነበር። አብረን በልተናል፣ ጠጥተናል። አሁን እንኳ ሰፈር ስለቀየርኩ አንገናኝም። ሌላም እዚያ ከአንዱ የደርግ አጋር ድርጅት አባል ጋር በስርዓት እናወራ ነበር። ሆኖም ወደ ውስጥ ገብተን ስለ አቋማችን አንከራከርም። ተከባብረን ነበር የምናወራው። ከኔ ይልቅ እሱ በጣም ይወደኝ ነበር። በተለየ ሁኔታ የመጸጸት ስሜት የነበረው ይመስለኛል። መታሰሩ በጣም ነበር የሚያበሳጨው። በእኛ በኩል ያ ሁሉ ልጅ ማለቁ ያሳዝነው ነበር። ጉምቱ የደርግ ሰዎችን ጥርሱን እንደነከሰባቸው ነበር። እነሱ ያን ሁሉ ትዕዛዝና ውሳኔ እያስተላለፉ እኛን ያስሩናል፣ ይገሉናል ይል ነበር። ዋና ዋናዎቹን የደርግ አባላት ስም እየጠራ ከፖሊሲ ማውጣት ውጭ በቀጥታ የቀን ተቀን ግድያ ያስፈጽሙና ያውቁ ነበር ብዬ የማልጠረጥራቸውን ሰዎች ስም የነገረኝ እሱ ነው። ከኮሎኔል መንግስቱ በተጨማሪ ኮሎኔል ተስፋዬ ወልደ ስላሴ፣ ኮሎኔል ተካቱሉ፣ ጀነራል ስዩም መኮንን፣ ሻለቃ ፍቅረ ስላሴ ወግደረስ፣ ኮሎኔል ፍሳ ደስታ፣ ጀነራል ደገሰ በላይነህና ኮሎኔል ካሳሁን ታፈሰ። የቀይ ሽብር ፍጅት በዘፈቀደ እንዳልተካሄደ ሲያወራኝ ጉድ ነበር። ከመንግስት መዋቅር ውጭ የተደራጀ ዘመቻ መንጥር ቁጥር አንድ የሚባል ቡድን ሲቋቋም እንደሚያውቅ ነገረኝ። ቡድኑን የሚመራው ጀነራል ስዩም መኮንን ነበር። ቡድኑ ከሁለት መቶ በላይ ሰዎችን ያካተተ ሲሆን በስሩ ያደራጃቸውን ሰዎችና የቀበሌ ታጣቂዎችን በማስተባበር ነው በመላ አገሪቱ ነጻ እርምጃን እና ቀይ ሽብርን ያካሄዱት። የት ቦታ ግድያ መካሄድ እንዳለበት፣ የትኛው የህብረተሰብ ክፍል ላይ መፈጸም እንዳለበት የሚወስነው ይኸው ቡድን ነበር። የሚገርመው የእስር ቤቶችን ብዛትና የት ቦታ መቋቋም እንደለባቸው እቅድ ሁሉ አውጥቶ በተግባር አውሎታል። እነዚሁ የቡድኑ መሪዎች በዚያ በተቀናጀ የፍጅት መዋቅር እያንዳንዷ ግድያ በየለቱ ሪፖርት ይደረግላቸው እንደነበር ነግሮኛል። በዛን ጊዜ ሙሉ በሙሉ አላመንኩትም ነበር። እነሱን የሚያህል ባለስልጣን የቀን ተቀን ግድያን ይከታተላል የሚል እምነት በጭራሽ አልነበረኝም። ከአመታት በኋላ በቀይ ሽብር ተከሰው በነበረበት ጊዜ ለህዝብ ይፋ የተደረገውን የክስ ሰነድ አንብቤ ነው ለካ ያወዳጄ እውነቱን ነበር ያልኩት። ለማንኛውም የ1972ቱ ማዕከላዊ የሰው አይነት የሚታይበት ጉደኛ ግቢ ነበር። ከድሮው የሚለየው እንደ ቀድሞ ከጦር ሜዳ የተመለሱ የቁስለኞች ማገገሚያ ማዕከል አይመስልም። የተገረፉና የሚገረፉ እስረኞች ቢኖሩም የብዙዎቹ ቁስል የደረቀና በመድረቅ ላይ ያለ ነበር። ትኩስ ግርፋት ቢኖርም ጥፍር ነቀላውና የብረት ግዝገዛ አይነት ቅጣት በብዛት ስላልነበረ ጎላ ብሎ የሚታይ ቁስለኛ አልነበረም ማለት ይችላል። የደርግ አጋር አባላት ያጠፉትን ቶሎ ስለሚናገሩ ብዙ ዱላ የለባቸው። ዋናው ኃጢያታቸው ደርግን ካገለገሉ በኋላ እንዳሮጌ ቃ መጣል ስላለባቸውና ዞር እንዲሉ ስለሚፈልግ ነው። ስለዚህ ይተሰሩ ነበር እንጂ አይገረፉም። እስር ቤቱ ለሁለት የተከፈለ ቢሆንም የሴት እስረኞች የነበሩት ከኛ ጋር ታችኛው ግቢ ነበር። የሁሉም የተቃዋሚ ድርጅት ሴት አባላት በማዕከላዊ ታጉረዋል። እንደ ጥቂቶቹ ወንዶች በአሰቃቂ ሁኔታ የተገረፉ፣ እንደ ብዙዎቹ ወንዶች ደግሞ በመጠኑ ዱላ የደረሰባቸው ሁሉ ነበሩ። ጠቅላላ ፕሮግራማችን በዚህ ተጠናቀቀን። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ። Thank you.